የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19ና በ22 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ።
ሲያትል ዋሽንግተን ውስጥ ለአንድ ሳምንት የተካሄደው 34ኛው በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ክብረ በዓል ተጠናቀቀ።
የቅርቡን ይህን የመጨረሻውን ስነ ስርዓት ክንዋኔ ጨምሮ የድርጅቱን ከ3 አስርታት በላይ ጉዞና የነጋ አቅጣጫዎች መልከት እናደርጋለን።
የኢትዮጵያ ቀን በመባል የሚታወቀውን የሳምንቱን ልዩ ቀን እንዲሁም የመዝጊያውን ወይም ክሎዚንግ ናይት የሚሉትን ስነ ስርዓቶችም እንገመግማለን።
አርቲስቶቹን ስቴጅ ላይ በጊዜው ማምጣት ትልቅ ችግር ሆኗል። ዛዮንና ራስ ባንድ የሚባል አዳራሹ ጋር የመጡት 2 AM ላይ
ከሌሊቱ 8 ሰዓት
በዛ ሀገር
ሰው ኳስ ሜዳ ውሎ ደክሞት ከምሽቱ 4 ሰዓት ላይ ይጀመራል የተባለው ሾ እስከ 2 o'clock ድረስ ምን ነገር አልተካሄደም።
34 ዓመት ብዙ እድሜ ነው እና ብዙ ተምሮ ብዙ ተዘጋጅቶ የተሻለ ነገር ማቅረብ መልካም ነው፣ ግን ተደጋግሞ መልሶ መላልሶ የሚታዩ ነገሮች አሉ።
በመጀመሪያ የሰማችሁት የፌዴሬሽኑን ፕሬዝዳንት አቶ ጌታቸው ተስፋዬን፣
ሁለተኛው ከውይይቱ ተካፋዮች አንዱ የሲያትሉ ነዋሪ ተፈሪ ብሩ ነው።
በአካዳሚያዊ ህይወት ውስጥ በየዩኒቨርሲቲዎቻችን በየኮሌጆቻችን ውስጥ ምን አይነት ውይይት እየተካሄዱ ነው? የትምህርት ክፍሎች የማያቋርጥ ውይይት አላቸው ወይ? ያሳትማሉ ወይ? የቲያትርም ትምህርት ክፍል ከሆነ የኪነ ጥበብ ስራ ወደ መድረክ ያመጣሉ ወይ? እንድናተርፍ ነው እየተነጋገርን ያለ ነው ወይስ በእልህና በስላቅ እየተጎነታተለን የመጎነታተልና የመሰዳደብ ፍጭቶች በህዝቦች መካከል የሚፈጥሩትን ክፉ ነገሮችስ እንዴት ነው የምናረገው?
የአሁኑ ተማሪ ቀደም ሲል የአዲስ አበባ ዩኒቨርሲቲ የሂማኒቲ ጥናት ረዳት ዲን ነበር።
በተዋናይና ገጣሚነቱ ይበልጥ ይታወቃል። ታዲያ ሁለቱ ሙያዎቹ ተዋናይና ገጣሚነቱ ከአዲስ አበባ ዩኒቨርሲቲ መምህርነቱም ሆነ ተማሪነቱ ይቀድማሉ።
አሁን ሐሳብ ጥበብና ማህበረሰብን የሚመለከቱ ርዕሰ ጉዳዮች ዙሪያ ተነጋግረናል።
የእናንተን የአድማጮቻችንን ድምጾች ጨምሮ ሌሎች ቅንብሮችንም ይዘናል። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን።
ከእሁድ ሐምሌ 9/2009 የራዲዮ መጽሔት ልዩ ልዩ ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን።
ንጉሡ ታምሬ በምሽቱ አየር የሚናኙትን የእሁድ ድምጾች ያዋድድልናል።
እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
አንዱን ቢዘል በሳምንቱ
የሰዓቱ የዓለም ዜና አይቀርም።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። የሰዓቱን ዋና ዋና የዓለም ዜና የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ ኮርኔሌስ ቴነር በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። በሁለተኛው የዓለም ጦርነት ወቅት በአይሁድ ላይ ለተፈጸመው ከበባ ፈረንሳይ ኃላፊነት አለባት ሲሉ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ለእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዛሬ አሳወቁ። ሁለቱ መሪዎች በአይሁድ ላይ የተፈጸመውን ከበባና አፈሳ የተካሄደበትን 75ኛ ዓመት ሲዘክሩ አድራጎቱን በተግባር ያደራጀችው ፈረንሳይ ነበረች ሲሉ የፈረንሳዩ ፕሬዚደንት ኃላፊነቱን በይፋ ወስደዋል። የፈረንሳይን ተሳትፎና ከቬሎድሮም ዲቨ በ1934 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር 13,000 አይሁድን ወደ ናዚ የግድያ ሰፈሮች የተጋዙበትን አድራጎት የፈጸመችው ፈረንሳይ መሆኗን የካዱና ወደ ጀርመን ጥፋትነት ለማዞር የሞከሩትን ሁሉ ማክሮን አውግዘዋል። 75ኛው ዕለት የተዘከረው በቬሎድሮም ሁለቱም መሪዎች በተገኙበት ነው። ሴኔጎል ዋና ከተማ ዳካር ውስጥ በእግር ኳስ ጨዋታ ወቅት በተፈጠረ መረጋገጥ የስምንት ሰዎች ሕይወት ጠፋ። ዴምባ ዲዮፕ ስታዲየም ላይ በሁለት የሀገሪቱ ቡድኖች መካከል ግጥሚያ ሲካሄድ ደጋፊዎቻቸው በጫሩት ግጭት በተፈጠረው ትርምስ ውስጥ ከሞቱት 8 ሰዎች በተጨማሪ ቁጥሩ የበዛ ሰው ላይ ጉዳት መድረሱን የሀገሪቱ የስፖርት ሚኒስትር ማታርባ ገልጸዋል። ፖሊስ አስለቃሽ ጋዝ መተኮስ ሲጀምር በተባባሰው ትርምስ ሰው ከስታዲየሙ ለመውጣት ሲጋፋ ግድግዳ የተደረመሰባቸው ከሞቱት ሌላ ብዙዎች መላወሻ አጥተው እንደነበረ ተዘግቧል። ኢራን ሰርጎ ገብ ነው ባለችው አንድ አሜሪካዊ ላይ የአስር ዓመት እስራት ዛሬ ፈረደች። ግለሰቡ የተለየውና የተያዘው በስለላ ኃይሎች መሆኑን አንድ የሀገሪቱ ፍርድ ቤቶች ቃል አቀባይ በቴሌቪዥን በሰጡት መግለጫ አመልክተዋል። ተከሳሹና ፍርደኛው ከዩናይትድ ስቴትስ ሌላ ማንነቱ ያልተገለጸ ሌላም ሀገር ድርብ ዜግነት ያለው መሆኑን ቃል አቀባዩ ገልጸዋል። ዶናልድ ትራምፕ ጁኒየር ከሩሲያ የሕግ ባለሙያ ጋር አድርገውታል የተባለውን ስብሰባ የዩናይትድ ስቴትስ መገናኛ ብዙሃን ሲዘግቡ ዴሞክራሲን እያጣመሙ ወይም እያበላሹ ነው ሲሉ አባትየው ፕሬዚደንት ዶናልድ ትራምፕ ዛሬ ወቀሳ አሰሙ። ዶናልድ ትራምፕ ጁኒየር ከሩሲያዊቱ የሕግ ባለሙያ ጋር ተለዋውጠዋል የተባለው ምርጫው ከመካሄዱ በፊት የአባታቸውን ተፎካካሪ ሂላሪ ክሊንተንን ሊያቃጥል ይችላል የተባለ መረጃ እንደነበረ ተነግሯል። ሊያቃጥል ማለት ከምርጫው ውጭ ሊያደርጋቸው ይችላል። ትራምፕ ጁኒየር የሩሲያ መንግሥት ነገረ ፈጅ እንደነበሩ በአገናኛቸው ከተነገራቸው ናታሊያ ቫሴልኒትስካያ ጋር ኒውዮርክ ትራምፕ ሕንፃ ውስጥ የተገናኙት ልክ የዛሬ ዓመት በዚሁ ሐምሌ ውስጥ የነበረ ሲሆን ፕሬዚደንት ትራምፕ አሁን ከሚገኙበት የኒው ጀርሲ ቤድሚኒስትር የጎልፍ መናፈሻቸው ዛሬ በተከታታይ ባወጧቸው የትዊተር መልእክቶች የልጃቸውን አድራጎት ጥፋት የለሽነት በመግለጽ አጠንክረው ተከላክለዋል። ከትዊተር መልእክታቸው በአንደኛው ሂለሪ ሲሻት የክርክሮች ቻችንን ጥያቄዎች በድብቅ ቀድማ ትቀበላለች፣ ሲሻት 33,000 ኢሜሎችን ትደመስሳለች፣ የኔ ልጅ ግን ዶን በሐሰተኞቹ መገናኛ ብዙሃን ይብጠለጠላል ብለዋል። ስማቸውን የማይጠሯቸውን የሌሉ ምንጮች በመጥቀስ በበረታ ሁኔታ ያዘመሙና ከናካቴውም የሐሰት ዘገባዎችን የሚያቀርበው ሐሰተኛው ሚዲያ በሀገራችን ውስጥ ዲሞክራሲን እያዛባ ነው ብለዋል ፕሬዚደንት ትራምፕ። በሌላ በኩል ግን ይህንን ከፕሬዚደንቱ የተሰነዘረውን ውንጀላ ውድቅ ያደረገው የዋይት ሀውስ ዘጋቢዎች ማኅበር ነጻና ወገናዊ ያልሆነ ፕሬስ በመሠረቱ በዲሞክራሲ ላይ ትችቶችን የሚያወጣ ነው ብሏል። የፓኪስታን ጦር በእስላማዊ መንግሥት ቡድን ተዋጊዎች በተወረረው ሀገሪቱ ከአፍጋኒስታን ጋር በምትዋሰንበት ሸለቋማ አካባቢ ላይ መጠነ ሰፊ ጥቃት ዛሬ ከፈተ። አንድ የጦሩ ቃል አቀባይ በሰጡት መግለጫ እስላማዊ መንግሥት ቡድን አፍጋኒስታን ውስጥ ከሚገኝ መደቡ ሽብር ፈጠራን ወደ ፓኪስታን አስርጎ ለማስገባር በሚጠቀምበት አካባቢ እንደሆነ አመልክቷል። የቀድሞው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ስኬት ተብለው ከሚታወቁ ተግባሮቻቸው አንዱ የሆነውን የጤና ጥበቃ ዋስትና ሕግ ለመሰረዝና በሌላ ለመተካት ሪፐብሊካኑ የሴኔት መሪዎች ባዘጋጁት ረቂቅ ላይ ይሰጣል የተባለው ድምፅ ለአንድ ሳምንት ተሸጋገረ። የሕግ መወሰኛ ምክር ቤት አብላጫ ሪፐብሊካን እንደራሴዎች መሪ ሚች ማኮነል በዚህ ሳምንት ሊሰጥ ተይዞ የነበረውን ድምፅ ያሸጋገሩት አቋማቸውን ገና በግልጽ ያላሳወቁት የአሪዞና ሴናተር ጆን መኬይን ለአነስተኛ ቀዶ ሕክምና ሆስፒታል የሚገኙ በመሆኑ እንደሆነ ታውቋል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች አብራችሁን ቆዩ።
መብት ምን በስሌት ቢጻፍ፣ አንቀጽ ቢደረደር፣ ምን መልካም ቢታተት፣ ይሁንታ ቢሰደር፣ ሰጥህም መውሰድ የምችለው የመዳፍህን ያህል በልፍኝ ልክ ነው። የተጻፈው ሁሉ በእውን በተግባር ቢሆንም ባይሆንም በአመክንዮ ንቃ፣ በአመክንዮ አለም።
ብዙ አንቀጽ ቢጻፍም የመብትህን ብዛት እየቆረቆረ የሚያንዶሎድለው ጉልበትክን፣ ኃይልህን ዘወትር ከማደግ ፈጽሞ አትከልክለው። የተጻፈው መብትህ ፍላጎትህን ሳይሆን ጡንቻህን ነው የሚያክለው።
መብት የሳምንቷን ምርጥ ግጥም ነበር ያደመጣችሁት።
ገጣሚውን አበባው መላኩ እናመሰግናለን። አዲሱ እንኳን ደህና መጣ።
እንኳን ደህና ቆየኛል። ሁለት
የከረምክበትን ከሰኞ እስከ አርብ የሚሰሙ አድማጮች ተከታትለዋል። ሲያትል ዋሽንግተን ነበርክ። ቀደም ብለን በመግቢያችንም ጠቁመናል፣ 34ኛው የኢትዮጵያውያን የስፖርትና ባህል ፌዴሬሽን ዓመታዊ ስነ ስርዓት ነበር። እንዴት ነበረ?
ድንቅ ነበረ። በአጠቃላይ ሲታይ ማህበሩ መቀጠሉ የነበሩበትን ፈተናዎች አልፎ መገኘቱ፣ ኢትዮጵያውያንን ማሰባሰቡ ይሄ በአዎንታዊነት ይገለጣል። እኔም አንዳንድ ያነጋገርኳቸው ሰዎች በጣም ደስ ብሏቸዋል። አንድ አዛውንት እንደውም እንደነገሩኝ ሰው ብዛቱን አዩና እንደው ይህ ሁሉ ሰው አገር ቢገባ ምን ቦታ ይችለዋል?
እዛ በተገኘው ሰው ብዛት ብቻ
ደነቃቸው። በተለይ ኢትዮጵያ ቀን በጣም አስገራሚ ነበር የህዝብ ቁጥሩ፣ የመዝጊያው ዕለት እንዲሁ። ሌላው ደግሞ እንዲሁ አዛውንት ናቸው፣ እንዲሁ የዞርኩ አስተያየት ስጠይቅ ነበር። አንድ ቀን እነዚህም በኢትዮጵያን በአሜሪካ ፕሮግራሜ አሰማቸዋለሁ ብዬ አስባለሁ። ከሁሉ ደስ ያለኝ ልጅ ያሉ ፌዴሬሽናችን እጃችን ገባሉ።
የት ሄዶ ነበር?
ዝርዝር ውስጥ አልገባሁምና በጣም ጥሩ ነው አብዬ ጥሩ ነበር። ጉድለት ግን አለ። የፌደሬሽን ከጉድለት ሊርቅ አልቻለም። የኢትዮጵያ ቀን ሰው ብዙ ይሁን እንጂ ይድመቅ እንጂ ቦታው ከመጨናነቁ ባለፈ ከቀኑ 7 ሰዓት በአማርኛ ነው ማወራ ያለቀው ጨዋታ የኢትዮጵያ ቀን ለመጀመር 6 ሰዓት በላይ ሰው ጠብቆ ነው። በዚህ 6 ሰዓት ልዩነት አንድ ነገር ሊዘጋጅላቸው ይገባ ነበር። ያናራረኩትምና ይሄንን በኋላ አቶ ጌታቸው እናቀርባለን
አነሳበታለሁ። በጎንም የደከሙበትንም ወይ
የመዝጊያው ስነ ስርዓት አይወራም። እሱ በጣም ከአምሮ በላይ ነው። ጥሩ አልነበረ።
ብርታቱንም ድክመቱንም ቀንጨብ ቀንጨብ አድርገ ነግረህናል። አንተው ጋር እንዳንጨርሰውን እንግዲህ ክብር የሚገባው ረጅም ዓመት የተጓዘ የኢትዮጵያውያን ማህበር እንደመሆኑ ትኩረት ሰጥተን እናነጋግራለን። ዛሬም ብርታቱንም ድክመቱንም የሚመለከቱ ዘገባዎች አሉን። እንዳልከው ፕሬዚዳንቱንና ታዛቢዎችንም እናመጣለን። ኋላ ላይ እናነጋግራለን። ታዲያ እንደ ወትሮው ሁሉ በግሩም ዜማን ጀምር።
መልካም። እንደዛ ጀባ ብለን እስቲ እኔንም የገቢ ሆነኝ
ለአንተም የገቢ ይሆናል። ሰንበሬ ይለናል ቴዲ አፍሮ።
ሰላሳ አራተኛው የሰሜን አሜሪካ ኢትዮጵያውያን ዓመታዊ ክብረ በዓል ባለፈው ሳምንት በሲያትል ከተማ ተካሂዷል።
ይህን የመጨረሻውን ስነ ስርዓቱን ጨምሮ የድርጅቱን የዛሬ ይዞታና የነገ አቅጣጫዎች እንቃኛለን።
ፕሬዚዳንቱን አቶ ጌታቸው ተስፋዬን ጋብዘናል።
መጀመሪያም ገራገሩን የድርጅቱን ክንዋኔዎች የሶስት አስርታት ጉዞውን በወፍ በረር መልከት እናርግ።
አዎ፣ ይሄ እንግዲህ በጣም ለየት ያለ አጀማመር እየዳህ በእግሩ ሄዱ አሁን እዚህ ደረጃ ላይ ደረሰው። ይሄ የሚሆነው አንደኛው ትልቁ የህዝብ ድጋፍ ያለው ስም ሪኮግኒሽን ያለው ድርጅት በመሆኑ ነው እና በተለይ ዘንድሮ ትልቅ መልቲናሽናል ኮርፖሬሽን እንደ ኡበር አይነት ስፖንሰር አድርጎን ሜይንስትሪም ሚዲያ በሲያትል ታይምስ ፍሮንት ፔጅ ላይ ወጥተን ሁለት ጊዜ ነው ከበር ያደረጉን። ሴኔተር መሪ የዋሽንግተን ስቴት ሴኔተር ቪዲዮ ቴፕድ የሆነ ሜሴጅ ዌልካም የሚል ሜሴጅ ተደርጎ የማይታወቀውን ሰጥተውን የዋሽንግተን ስቴት አተርኒ ጀነራል ዶናልድ ትራምፕ ያወጡን የኢሚግሬሽን ኦርደር ወይም ደግሞ ትእዛዝ በኮርት ውስጥ ቻለንጅ አድርገው ያሸነፉ ሰው መጥተው ተገኝተው እኛ ላይ አድሬስ ያደረጉን ይሄ ሁሉ ነገር ሪኮግኒሽን ሲኖረን ይሄ ፌዴሬሽን ከዛች ከትንሽ አጀማመር ምን ያህል ቦታ እንደደረሰን ያሳያል። ወደፊትም ያድጋል፣ ይቀጥላል፣ ትልቅ ይሆናል እንጂ ወደ ኋላ የሚለበት አይመስለኝም። ይሄ ፌዴሬሽን ብዙ ተፈትኗል። ፈተናው ሁሉ እያለፈ አሁን ጥሩ ደረጃ ነው ያለ ያለው። ዘንድሮ ደግሞ ያው ሰባቱም ቀን ሲመዘን እንደዚህ አይነት በዓል አክብረን አናውቅም ባይ ነኝ። እና በጥሩ ሁኔታ ላይ ያለ ድርጅት ነው።
የስነ ስርዓቱን ክንዋኔዎች፣ የቱጋት ጥንካሬ ታየ፣ የቱጋት ድክመት ነበረ፣ አዲሱ በቦታውም ስለተገኘ እናነሳለን። እንደ አሁንም ከዋናው ነገር ሳንወጣ የአንድ ጎልማሳ እድሜ የተጓዘ ድርጅት ነው አቶ ጌታቸው ይሄ ማህበርና የተለየ ትኩረት ሰጥተን እናነጋግራለን። ቅሬታ የለ አስቀድም የቀደመው ዓመታት ውስጥ ፈተናዎች በወደቀበት ጊዜም ጭምር አቶ ጌታቸው አንተኝ ፕሬዚዳንቱን ጨምሮ አመራሩ ውስጥ ያላችሁ ትገኙ ነበረ። ባለፉት ሁለት ዓመታት ግን ባልተለመደ ሁኔታ ለመገናኛ ብዙሃን ሩቅ ሆናችሁ ቀርታችኋል። በተለይ አንተን ማግኘት አስቸጋሪ ነበረ። ለምን ያ ሆነ?
ይሄ መቼም አዲስ ነገር ነው አሉላ። እኔ በጣም ግራ ገባኝ። እኔ ኢንተርቪው ተጠይቄ እንዲያልኩበት ጊዜ እኔ አላስታውስም። አሁን እንኳን ትናንትና ቴክስት ሜሴጅ አዲሱ ልኮልኝ አላየሁትም። ማታ ሳይሆን እንዴት ነው የደነገጥኩት፣ ምክንያቱም ፕሮሚስ ገብቼ ነበረ ይገኛለሁ ብዬ እና እኔ አሁን አዲስ ነገር ነው አሁን የምትለኝ ነገር።
ሆን ብዬ የጠፋሁበት ሁኔታ የለም ነው የምትለን ባጭሩ?
አዎ ልክ ነው። እኔ ሆን ብዬ አልጠፋሁም። በተለይ ከቮይስ ኦፍ አሜሪካ ወይም እንደዚህ አይነት ሚዲያ ቀርቶ ከሌላ እንኳን ትንንሽ ሬዲዮ ስቴሽኖች ከአትላንታ፣ ከዳላስ የማይደወልልኝ የለም። ለእነሱ እንኳን መልእክት ከተዉ ሁልጊዜ ራሴን አቀርባለሁ። ይሄ አለማወቅ ነው እንጂ አውቀን እንትን ያደረግነው አይደለም።
ከዚህ በላይ አልወስደውም። ተጠያቂ የምትሆኑበትም ላይ በኩል ኃላፊነት እንድትወስዱ እንጠብቃለን። እና ይሄ ደግሞ ለማህበሩ ከሰጠነው ግምት ጋር ስለተያያዘም ማቅረብ ስላለብን ነው። አዲሱ ወደ 34ኛው እንጓዝ።
መልካም አቶ ጌታቸው፣ እንግዲህ በዓሉን አብረን ተከታትለናል። ስለ ፌዴሬሽኑ ዘላቂነት፣ ስለ ጥንካሬው ያወራ ነው። እስቲ በአንተ በኩል ይችን ሳምንት ብቻ እንይና ምን ምን ችግር ገጠመ ትላለህ አንተ ብትጀምር? ይሄ ለቅምሻ ያህል ነው።
አዎን፣ የሩቁን ዓለም መኖሪያቸው ያደረጉ ኢትዮጵያውያን የማኅበረሰብ ተቋም የ34 ዓመታት ታሪክ እንደምንስ በአፍታ ሊዳሰስ?
ፈተናና ወድቆ መነሳቶቹን ጨምሮ ለሌላ ሰዓት የሚሆን ሰፊ ይወጋል።
ለአሁኑ ግን አቶ ጌታቸው ተስፋዬ እናመሰግናለን። ቆየት ብለንም ለጥያቄዎቻችን መልስ መልሰን እናመጣዋለን።
ታዲያ ቦታ የሚሰጠው የማኅበረሰብ ተቋም የማኅበረሰብ ነውና እንደ ሥራው እንደ ስኬትና ድክመቱ መነሳቱ ግድ ነው። በምክንያት ይወደሳል፣ በምክንያትም ይወቀሳል።
የዘንድሮ ክብረ በዓል እንደ ቀደሙት ሁሉ ከሁለቱም የሚመደቡ አንዳንድ ጉዳዮች አላጣም።
የኢትዮጵያ ቀን በመባል የሚታወቀውን የሳምንቱን ልዩ ቀን እና የመዝጊያውን ዕለት ስነ ስርዓቶች
በሁለት የረዥም ጊዜ የክብረ በዓሉ ታዳሚዎች አይን እንመለከታለን፣ እንገመግማለን። አቶ ተፈሪ ብሩ አባይ ከሲያትል ዋሽንግተን፣ አቶ ክንፎ አሰፋ ከአምስተርዳም። ሁለት ችግሮችን ነው ጎላ አድርገን ያነሳ ነው። የኢትዮጵያ ቀንና የመዝጊያው ዕለት የተለየ ችግር የታየባቸው ነበሩ የሚል ነው። ከዚያ ውጭ ያያችሁትም ችግር ካለ የዘንድሮውን ዝግጅት እንዴት ተከታተላችሁት? ተፈሪ ባጭሩ የአስተናጋጇ ከተማ ነዋሪ ነህና ከአንተን ጀምረ።
እሺ፣ በመጀመሪያ እድሉን ስለሰጣችሁኝ አመሰግናለሁ። ይህ ኤስኤፍኤንኤ ብዙ ጊዜ ብዙ ችግሮች ሲጠቀሱ እንሰማለን በየአመቱ። ኦፍኮርስ መቼም ሁሉ ነገር ይስተካከልናል ብሎ መጠበቅ ባይቻልም 34 አመት ደግሞ ብዙ እድሜ ነው እና ብዙ ተምሮ ብዙ ተዘጋጅቶ የተሻለ ነገር ማቅረብ መልካም ነው ግን ተደጋግሞ መልሶ መላልሶ የሚታዩ ነገሮች አሉ። ክሎዚንግ ናይቱን በተመለከተ አዳራሽ ፈላጊ ስለነበርኩኝ ቀኑ ካለፈ በኋላ የመጨረሻው ተስፋ ከተሟጠጠ በኋላ ስለነበር አዳራሹ እንዲፈለግ የተጠየቅኩት። የተባለበት ቦታ ላይ እንዳይሆን ከፍተኛ ተቃውሞ ካቀረቡት ሰዎች አንዱ እኔ ነኝ። ምክንያቱም ሊፈጠር የሚችለውን ችግር ስላወቅኩኝ፣ ቦታው በጣም ትንሽ ነው፣ ሊመጣ የሚችለው ሰው ብዙ ነው እና በተቻለ በቃ 34 አመት አብሮ የሰራ ትልቅ ድርጅት እንደዛ አይነት ቦታ ላይ ሰው ጋብዞ ከማደባደብ እና ከማበጣበጥ ወይም ደግሞ ሌላ ችግር ውስጥ ከመግባት ቢቀርና በቃ ቢያልፉት በሚል ደረጃ ሁሉ ሀሳብ አቅርቤ ተነጋግረውበት መጨረሻ ላይ በዛው ቀጥለው ነው ይሄ ነገር የተፈጠረው። ለማንኛውም ግን ትልቁ ቁም ነገር 20,000 ህዝብ በላይ አንድ ላይ ተሰባስቦ በሰላም በፍቅር የሀገሩን ባንዲራ እያውለበለበ ኢትዮጵያዊነትን እየዘመረ አብሮ መሳተፉ ትልቅ ነገር ስለሆነ በዛ መልኩ እናልፈዋለን። ግን ክሎዚንግ ናይትና የሴፍቲን ጉዳይ የመግቢያው ዋጋ አቧራ ነበር። በተለይ ቬንደሮቹ ጋር ምግብ ለመብላት ራሱ ከፍተኛ ችግር ነው። እኛ ራሳችን ቬንደር ነበረን። የድምፁ ጩኸት አንዱ ከአንዱ መደነቋቆሩ፣ እነሱን በተመለከተ የሳውንድ ሲስተሙ የዘፋኝ አመራረጥ አድላዊ ነው ብለው ፍራይዴ ቀን የነበረው ትልቁ ችግር። ይሄ ፌዴሬሽን ደግሞ በዚህ በሰለጠነ ሀገር ላይ እየኖረ ጊዜ በእኛው በኢትዮጵያኖች ብቻ ፕሮፌሽን በሌለው ሰው ላይ ዲፔንድ ነው ነገሮችን ከሚያበላሽ ኢቨንት ኦርጋናይዘሮችን በየከተማው እየመረጠ ትንሽ ወጪ አውጥቶ የተሻለ ነገር ቢያቀርብ።
ክንፉ፣ ባህር ተሻግሮ የመጣ እንግዳ ነህ አንተ። በየአመቱ የሰሜን አሜሪካው የስፖርትና ባህል ፌዴሬሽን እንቅስቃሴ ለሰሜን አሜሪካ ላሉ ኢትዮጵያውያን ብቻ አይደለም፣ እኛም ያገባናል የሀገራችን ነው በሚል ትሳተፋለህ ለረጅም አመታት፣ በትችቶችም ቀርበሃል።
ድሮማ ከእንግሊዝም የመጡ ነበር ተጫዋቾች፣
ቡድን ነበረ
ቡድን ነበር፣
ግን ሳያቋርጥ የተሳተፈ ነው። እና ክንፉ፣ ዘንድሮስ ምን ታዘብክ?
በጣም አመሰግናለሁ አዲሱና አሉላ ስለጋበዛችሁኝ። እኔ ሁልጊዜ በየአመቱ የምመጣው እንደው ለዚህ ፌዴሬሽን ወይንም ለኢትዮጵያኖች መሰባሰብ ፍቅር ስላለኝ ነው። ከእኔ ጋር ብዙ ሰዎች አብሮ ይመጣሉ ከአውሮፓ። ይህንን ተቋም ይህን ትልቅ ተቋም በቃ ሀገራችን ገብተን እንዳየነው አይነት አድርገን ስለምንገምት ለዛ ይመስለኛል ያው የኢትዮጵያዊነት ፍቅር ይዞ ነው የምመጣው። እንግዲህ ብዙ መጥፎ ነገሮችን አይቻለሁ፣ ግን ከመጥፎ ይልቅ በጎ ነገሩ ያደላል። ያየሁት በኢትዮጵያ ቀን ስፔሲፊካሊ በኢትዮጵያ ቀን ያየሁት ነገር ቢኖር አንደኛ የህዝቡን ብዛት ከግምት ውስጥ አልወሰድም ነበር። የዘንድሮ አዘጋጅ በጣም ከሚገባው በላይ ህዝብ ነበረ። ከጀርባና ከፊት ስቴዲየም ውስጥ የነበረውን ህዝብ ተመልክቻለሁኝ። የሙዚቃ መሳሪያው ጥራትም ስለሌለው ብቃትም ስለሌለው ሰዎች የሚናገሩትን አይሰማም ነበር አይሰሙም ነበር። በተለይ ከኋላ ያሉትን ሂጅ አይቻቸው ነበረ። ከኦዲየም ጀርባ ስለነበርኩ ምንም ነገር አይሰሙም፣ ንግግር ሲደረግ አይሰሙም፣ ሙዚቃውንም አይሰሙም። እንቅስቃሴ ብቻ ነበር ያዩ የነበረው። ያ የሆነው በምንድን ነው? የሙዚቃ መሳሪያው ብቃት ስለሌለው ነው። ያንን ህዝብ ሊያስተናግድ አልመቻሉ ነው። ከጀርባ ደግሞ የምግብ ዝግጅት ነበር እና በጣም ከሚገባው በላይ የተጨናነቀ ድንኳኖች ነበሩ። ምግብ የሚሸጡ ሰዎች ተሰልፈው ነበር የገዙ የነበረው። ተሰልፈውም ለአንድ ሰዓት ወይ ለሁለት ሰዓት ምግብ ያላገኙ ሰዎች አነጋግሬ ነበረ። ከመብዛቱ የተነሳ ሰዎቹ መቆጣጠሩ እንኳን አልቻሉም። ቀድመው ገንዘብ ከፍለው ምግብ ሳያገኙ የተመለሱ ሰዎችም እንዳሉ አግኝቻሉ። ይሄ ሁሉ የሆነው እንግዲህ ምንድን ነው የኦርጋናይዜሽን ወይ አደረጃጀቱ ወይም ደግሞ ዝግጅቱ ላይ የነበረው አሰራር አሁንም እንደ ድሮ ነው። ትራዲሽናል ወይ ነው ፕሮፌሽናል የሆኑ ሰዎች ብለን ከዚህ በፊት አስተያየት ሰጥተን ነበር። ፌዴሬሽኑ በበጎ ፈቃደኞች ስለሚሰራ ሌላ ፕሮፌሽናል የሆኑ ሰዎች ሰጥቶ ስራውን እንዲያሰራው ቢያደርግ የተሻለ ይሆናል፣ ለህዝቡም ለእነሱም የተሻለ ኢንካም ይሆናል ብለን ነበረ። ያ ነገር አልሆነም። ያንን ታዝቢያለሁኝ። እዚያው ዝግጅት ላይ ደግሞ የነበረው ችግር ስናይ ዝግጅቱ ራሱ በጣም በጣም ሌት ሆኖ ነው የጀመረው። 8:30 ነው የጀመረው እና በዛ ሰዓት ሰው በጣም ተበሳጭቶ ነበር። ውስጥ የገባው ሰው በጣም ከሚገባው በላይ ተበሳጭቶ ችግር እየፈጠረ ነበር። እንደውም የእኛ ጓደኞች ካሜራ ሁሉ ተቀምቶ የካሜራ ድምጽ መቅጃ ሁሉ የተሰበረበት ሁኔታ ነበረ እና ያ የሆነው ለምንድን ነው ብለን ስንጠይቃቸው ሰዎችን፣ አይ ሰዎች በብዛት ከበቂ በላይ ስላልገቡ እነሱን እየጠበቅን ነው የሚል ምላሽ የሰጡን። ያ ፈጽሞ ስህተት ነበር። በጣም ሰው ሳይደሰት ነበረ ከምሽቱ ዝግጅት የወጣው። እነዚህ ነገሮች ወደፊት ለፌዴሬሽኑ ችግር ሊፈጥሩ ስለሚችሉ መሻሻል አለባቸው አሁንም ከማለት ውጭ ምንም የምንለው ነገር የለም። አመሰግናለሁ።
በጣም ጥሩ ነው። መቼም እናንተም ለፌዴሬሽኑ ካላችሁ ፍቅር ወይም ለኢትዮጵያኖች መሰባሰብ ካላችሁ ፍቅር ነው ፌዴሬሽኑ ወይም እዛ ውስጥ ያሉ ሰዎች ይህን አስተያየት በአሉታዊ መልክ እንደማወስዱ ተስፋ እናደርጋለን።
ክንፉ አሰፋ፣ ተፈሪ ብሩ፣ አባይ እናመሰግናለን።
ገብሬ
ታቋል
ባውቀው
እመርጥ ማለት
ባውቀው እመርጥ ከነበሩ ሰዎች ውስጥ ነው። ከጊዜ ቀደም የሚመስለኝ ድምጻዊ ነው።
ነፍሱን ይማርት አዴ ተደሰሙልና አቅርቦት አንድ ጊዜ ሰምተናል። ከዛ ተገናኝተናል። ግን እንዲህ ቁጭ ብዬ ስቱዲዮ እንደው ባወራው ደስ ይለኝ ነበር። እንዳልከው ከጊዜው የቀደመ ሰው ነው።
አዘፋፈንና ጨዋታው ብቻ ሳይሆን የሚያነሳቸው ጭብጦች አቀራረቡ ይመስጣል። ብንደርስበት የሚያስመኝ ነው። ታዲያ ግሩም ዜማውን አጫውተናል። ወደሚቀጥለው እንሸጋገር።
ሐሳብ እንደ ጎዳና፣ ሐሳብ ጥበብና የህይወት መንገዶች በሚል አብይ ርዕስ ወደ ተሰናዳው ተከታታይ ዝግጅት እናቅና። አሁን ተማሪ ቀደም ሲል በአዲስ አበባ ዩኒቨርሲቲ የእንግሊዝኛ ስነ ጽሑፍና የድራማ ትምህርቶች መምህር እና የሂዩማኒቲስ ፋክልቲ ረዳት ዲን ሆኖም አገልግሏል።
ዛሬ አሁን በቲያትርና የትርኢት አጻጻፍ ታሪክ የድህረ ምረቃ ፕሮግራም ትምህርቱን በመከታተል ላይ ይገኛል።
ተዋናይ፣ ጸሐፌ ተውኔት፣ የራዲዮና ቴሌቪዥን ፕሮግራሞች አቀናባሪ፣ ገጣሚም ነው። ሱራፌል ወንድሙ ነው ስሙ።
ባለፈው ሳምንት ፕሮግራማችን ጀምር ያደረግነውን ወግ ተከታይ ታዲያ እነሆ ይዘን ቀርበናል።
አዎ ላሎላ
አመሰግናለሁ። አዲሱ የቀደመውን ምጥን ዝግጅት ባጭሩ ላስታውስና ወደ ተከታዩ ልንደርደር።
ሱራፌል፣
ቀደም ብዬ ጠቆም ለማድረግ ሞክሬ ያለው አንተ ብዙ ባርኔጣዎች ነው የምታደርገው። በከያኒነትህ፣ በመድረክ ሰውነት፣ ተዋናይ፣ ደራሲ፣ ገጣሚ፣ ወዲሁ ደግሞ መምህር፣ የህይወት ትምህርት ብቻ ሳይሆን ደግሞ መደበኛ ትምህርት የሚማር የሚያጠና ሆነ የጥናቱን አስቀድመናል። እንደምናወራው ርዕስ እንግዲህ ባርኔጣ መቀየር ሊኖርብህ ነው። ኪነ ጥበብን የህይወት መንገድ አድርጎ መኖር አንድ ነው። ሁሌም የሚለይም አይመስለኝም። ወደ ሌላ ምዕራፍ፣ ወደ ሌላ ሙያ ውስጥም ስገባ መቼ ነው የመጨረሻ ለምሳሌ የመድረክ ተውኔት ላይ የተሳተፍከው ወይም በድርሰት የተሳተፍከው?
በመጽሐፍ ረገድ አሁንም የሚሰማኝን ነገር ግጥሞች ምናምን እጽፋለሁ ቤቴ። ከትምህርት መሀል አንዳንዴ ነሸጥ ነጠቅ ሲያደርግ ትጽፋለህ። በመድረክ ረገድ ሚኒሶታ ከጓደኞቼ ጋር መድረክ ላይ ትንሽ ነገር እንሰራለን። ትወና እንሰራለን፣ መነባንቦች እናቀርባለን። የጌትነት እንዲሆን የእግዜር ጣትን አሁን ሰርተናል፣ ሚኒሶታ ላለ የኢትዮጵያ ማህበረሰብ። ስለዚህ እዛ ፍኖተ ጥበብ የሚባል ታውቀዋለህ፣ ሚኒሶታ በጣም ጥሩ የሆነ ቡድን
የወዳጆች
የጥበብ አፍቃሪዎች አየ በስደት ውስጥ ሆነው ያላቸውን ስሜት ለማስ የግድ ኤክሰለንስ የምትለው ልዩ የፈነጠቀ ነገር ባይኖር እንኳን እዛ ውስጥ ያላቸውን ሰዎች ሀሳባቸውን ለመግለጽ በዛ ውስጥ ይጣጣራሉ እና እሱን ማድነቅና ማክበር ያስፈልጋል። በአድናቆትና በአክብሮት አብሬያቸው እሳተፋለሁ እና እዛ ራሴን ለመግለጥ እሞክራለሁኝ። በ2015 በፈረንጆች አቆጣጠር የዛሬ 2 ዓመት ኢትዮጵያ ላይ ትንታግ የሆኑ ሴቶች አሉ። መቼም አዜብ ወርቁና መዓዛ ወርቁ እጅግ አሳቢዎች ናቸው። ደራሲዎች አይደሉም፣ የስም የአባት ስም ግጥምጥሞች ነው። ሁለቱም ደራሲዎች ናቸው፣ የቲያትር አዘጋጆች ናቸው። አዜብ ሚዲያ ላይ ያለች ሁሉ ጋሉ እነዚህ ሰዎች አሳቢዎች ናቸው። አየህ፣ ከነሱ ጋር የመስራት ከነሱ የመማር ትልቅ እድል ነበረኝና ትልቅ የኪነ ጥበብ በተለይ የፐርፎርማንስ የትውን ጥበባት ፌስቲቫል አካሄደን ነበር፣ ዓለም አቀፍ ፌስቲቫል። እሱ ላይ የመሳተፍ እድል ነበረኝ እና እነዚህ ናቸው የቅርብ።
እኔ እንደ አሰብኩት አራክ ምናልባት የናፈቀህ እንደሆነ ወደ ስሉ ወስድ ነበር። የናፈቀህ አይመስለኝም የኖር ከሆነ።
የሚገርም ነገር ለምሳሌ አሁን ጥናትና ምርምሬ ኪነ ጥበብን ቁብ አድርጎ የሚወስድ ነው። ኪነ ጥበብ በጣም ያሳዝናል። አዝማሪዎች ጥልቅ ትችት፣ ማህበረሰባዊ ትችት ሲሰጡ ነው የኖሩት። ግን አዝማሪነት አሁንም ከመገፋት አልቀረም። ቅድም ያልኩ አስተሳሰብ ማይንድና ቦዲ የሚለው ጭንቅላት የአሳቢዎች ነው፣ ሰውነት የማያስቡ ሰዎች ነው የሚለው ለኪነ ጥበብም ሰርቶ ይሰራል እና ብዙ የናቹራል ሳይንስ ወይም የሌሎችም አንዳንድ አስተሳሰባቸው ሰፋ ያላሉ ሰዎች ኪነ ጥበብን ሲሪየስሊ ወይም ደግሞ በቅጡ ቁብ ሰጥተው አይወስዷትም። በእኔ ጥናት አንድም በትምህርቴ ውስጥ እንዲህ አይነት ፐርፎርመንስን ወይም ትውን ጥበባትን እንዲሁም በህይወት ውስጥ የምንተውናቸውን የተለያዩ ነገሮች ይዞ እንዲሁም ፐርፎርመንስ ስታዲስ ደግሞ ብዙ እንቅስቃሴን እና ሰውነትን ቁብ ሰጥቶ የሚወስድ የትምህርትና የጥናት አይነት ነው እና በዛ ውስጥ ስላለሁኝ ይሄንን ህይወት ከመመረመርበት ነገር አንዱ ኪነ ጥበብ በተለይ ቲያትር። ስለዚህ አሁን ያለውበት ቻፕተር ለምሳሌ እናት ዓለም ጠኑንና ማዘር ካሬጅ ከሚለው የበርቶልት ብሬክት የተወሰደ ነው። እሱ ታቋለ የፖለቲካ ፍልስፍናም ጭምር ነው። የኪነ ጥበብ ሰው ነው፣ የቲያትር ሰው ነው። ኤፒክ ቲያትር የሚለው የታሪክ አረዳዱ እንዲሁም የዳያሌክቲክስ ቅራኔን የሚረዳበት መንገድ እንዲሁም ብዙ ጥያቄዎችን ይዛል። ሀሁ በስድስት ወር አለ የጸጋዬ ገብረመድን። እነዚህን በቃ ገባል ቃል በቃል ይሄድክ ትንታኔ ውስጥ ነው የምትቆየው ማለት ነው። ምክንያቱም ኪነ ጥበብ ራሱ የሪኦት ዓለም ትግል ከሚካሄድባቸው ስፍራዎች አንዱ ነውና ሲሪየስ ያልተወሰደም። ምክንያቱም አርካይቭን እስካሁን ጽሑፍ ተርታ ብቻ ነው ይሄድን ምን ፈልገውና እዚህን ማየት ስላለብኝ ሳትወድ በግድ ተዛምደን የምትሄደው እዚህ ጋርና በየቀኑ ጉዳይ
አራኩም ይያልከይ አሳቢነቱን አምጥተሃል። የወጋችንም አቢ ርዕስ ሐሳብን የሚመለከት ነውና ሐሳብን በብዙ ነገሮች ውስጥ በታሪክ በህይወት ውስጥ መላልሰን እናመጣባቸውን ጭብጦች እናነሳለን። ጥልቀት ያለው ስራ በስራው ባብ ይሁን ሙዚቃ ይሁን ስዕል ይሁን አሁን የምትለውን ዛው በቅጽበት ውስጥ የማየት እድልም ይሰጠናልና ምስክርነቱ ስራው እየተከናወነ ባለበት ጊዜም ጭምር ነው። ወደኋላ ባንጓዝም ግን ከጀመርከው ጋራ አንድ መስመር ገፋ እናድርግና በኪነ ጥበብ ውስጥ ምክንያቱም ማግኘትን ሞክር ይሆናል ለምን በቁባዝ ተወሰደም? ኪነ ጥበብ ባዝናኝነቱ አንዱ ዋጋው ብቻ ለምን ተከፈለ? ውበቱ ብቻ ለምን ይታያል የሚለውን እንመለከታለን። ግን ኪነ ጥበብ ለጥበብ ብቻ ፋይዳው ለጥበብ ነው የሚል መከራከሪያ የሰነበተም ነው። ኢትዮጵያዊ ብቻም አይደለም በሌላውም ዓለም የቆየ ነው። አንተ ግን የለም ከዚያ በላይ ነው የሚለውን ለማሳየት ሐሳብ ትልቅ ቦታ ያለበት ማሰላሰል ማውጣት ማውረድን የሚያሳይ ስራዎችን ማንሳት እንችላለን?
አዎ በጣም በጣም ጥሩ ጥያቄ ነው። እንዳልከው ይሄ ጎህ የሚባል መጽሔት ጸጋዬ ገብረመድህንን እንደው ኪነት ለኪነትነቱ ብቻ ይያሉ አንዳንድ ሰዎች ይሰሩታል እንዴት ታየዋል ምናምን ብለው በ1966 ወይ 67 ዓመተ ምህረት ላይ ጠይቀው ነበርና ምን ይላል ይሄንን የነተበ ጥያቄ እዚህ ጋር ታምጡ 66 ላይ ይሄን የነተበ ጥያቄ አጣጣሙ። አዎ ብለነው እኮ በቅቷል ይሄ ታዳጊ መጽሔታችሁን ያዲስ ሐሳብ መዛወር ያድርጉት ይላቸዋል። ምን ለማለት ነው? አርት ኢዝ ኦሬዲ ፖለቲካል ማለት ነው። ኪነ ጥበብ ፖለቲካዊ ነች። ኪነ ጥበብ ግን ከውስጧ ኢኔትሊ የሚወጣ የደግነት ጸዳል አላት የሚል አስተሳሰብ የለኝም። እኔ ማየው ኪነ ጥበብ በምንም መልኩ በሙዚቃም በለው በቲያትር በለው በስነ ጽሑፍ በለው የሚጽፈው ሰውዬ ወይም ደግሞ የተለያዩ ሐሳቦች የሚፋጩበት አንዱ ቦታ ነው። ስለዚህ ልክ አርካይቭ የሚባለውን ዶሴ ሄደን ለመመርመር እንደምንፈልገው የነገስታትን ደብዳቤ ናፍቀን ካባራ ውስጥ አውጥተን ስናመጣ ይሁት ሐቅ ብለን ከዶሴ ውስጥ ስለወጣ የምናራግበውን ያክል ኪነ ጥበብንም ብናይ ብዙ ህይወቶችን የበለጠ መረዳት እንችላለን። ስለዚህ አድማሱን የማስፋት ነገር ነው። ዶሴውንም ተመልከት ግን ደግሞ ይሄንንም እይ ምክንያቱም እዚህም ላይ ብዙ ታሪክ ተካሂዷል ለማለት ነው። ስለዚህ በ66 አብዮት ዘመን መድረክ ላይ አብዮት ሲካሄድ ነበር። እውነቱን ለመናገር ራሱ የተለየም አይነት አብዮት ለምሳሌ የተማሪው ንቅናቄ በማርክሳዊ ሌኒናዊ ማኦዊ አብዮታዊ ሂደት ውስጥ ተጠምዶ ያለ እነ ጸጋዬ ገብረመድህን ደግሞ ኢትዮጵያን ሶሻሊዝም የሚባለውን የኢትዮጵያ ህብረተሰባዊነት የሚሉትን ነገር በኋላ ሌሎችም ሰዎች ብለውታል እሱን ነበር መድረክ ላይ የሚያመጣና የሚያሳየው። ስለዚህ የተለየ አይነት አይዲዮሎጂ ዝም ነበር ለማለት ያሳያል። ስለዚህ እነዚህን ቦታዎች ሲሪየስሊ መመልከት ፍጭቱ ስለዚህ ለኔ it's a site of struggle የትግል አንድ የፊልም ያውድማ ነው ማለት ነው። ስለዚህ በዛ ነው ማየው ኪነ ጥበብ በደንብ ሲሪየስሊ መወሰድ አለበት። የበለጠ ህይወተኛ የሆነ ኪነ ጥበብ ለኔ የበለጠ ይመቸኛል። ህይወተኛ ስለ መልካም ስለሆነ ስለውበቱ ወይም ደግሞ ደግ ነገር ስለሚሰጥ ምናምን በሚለው ሳይሆን ማህበራዊ ግንኙነትን በቅጦ የሚያይ ህይወት በቅራኔ የተሞላች መሆኗን የሚገነዘብና የተደበቁ ነገሮችን ለማውጣት የሚሞክርና እንድናየው ድል የሚሰጠን የኪነ ጥበብ አይነት ደስ ይለኛል።
ሱራፌል ስለ ታሪክ ደጋግመት አነሳለ አሁን ባነሳቸው ሌላ ቀርቶ የምርምር የጥናት ስራህም ብዙ ዘመናት ወደኋላ ይሄዳል።
ይሄ ሐሳብ በታሪክ ውስጥ የሚፈተሽበት ታሪክ ራሱ የትላንት ብቻ መሆኑ ቀርቶ የዛሬ መሆንና ነጋችንንም ማሳመር የሚችልበት በኢትዮጵያ በብዙ ጉዳዮች ምናልባትም ፖለቲካ ቀመስ በሆኑት አነታራኪ ጉዳዮች ላይ ታሪክ እንደ ጸሐፊው ብቻ ሳይሆን እንደ አንባቢም የሚመስልበት ጊዜ እናያለን። ለዛሬ ፋይዳ እንዲኖረው ታሪክ ትላንትም ያለፈበት መንገድ የምናይበት መነጽር ጠቀሜታ እንዲኖረው ካለማግባባት ይልቅ መግባባት አንዳችን ሌላችን መረዳት የምንችልበት መንገድ እንዲከፈት ምን አይነት ነገሮችን ተመለከታለህ? እስኪ አንዳንድ ሐሳቦችን እንፈልጥ።
በጣም ጥሩ ጥያቄ ነው። አንተ ያልከውን ከማለቴ በፊት አያይዤ ስለሚጠቅም ይሄ እንደዚህ አይነት ውይይት ወሳኝ መሆናቸውን በማስመር መጀመር ፈልጋለሁ። አሁን የምታየው በአካዳሚያዊ ህይወት ውስጥ በየዩኒቨርሲቲዎቻችን በየኮሌጆቻችን ውስጥ ምን አይነት ውይይት እየተካሄዱ ነው? ዲፓርትመንቶች የትምህርት ክፍሎች የማያቋርጥ ውይይት አላቸው ወይ? ያሳትማሉ ወይ? የማያቋርጥ ለምሳሌ የቲያትርም ትምህርት ክፍል ከሆነ በማያቋርጥ ሁኔታ የኪነ ጥበብ ስራ ወደ መድረክ ያመጣሉ ወይ? ምን ያክል በሂስ የተሞሉ ናቸው? ሌላው ቀርቶ እሺ ዩኒቨርሲቲ ማናገኘው ሚዲያዎች ውይይት እንዲህ ያለ መድረክ እየከፈቱልን ነው ወይ? ከዛ ደግሞ ሶሻል ሚዲያ ላይ ስትመጣ ደግሞ በቁጣ የተሞላ ነገር አለ። እውነት አንዳችን አንዳችንን እንድናተርፍ ነው እየተነጋገርን ያለ ነው ወይስ በቁጣና በስላቅ እየተጎነታተለ እኛ የመጎነታተልና የሐሳብም ሳይሆን እንደው የመሰዳደብ ፍጭቶች መሬት ላይ የሚፈጥሩትንና በህዝቦች መካከል የሚፈጥሩትን ክፉ ነገሮችስ እንዴት ነው መናረገው? ኮንሲኩዌንሻል ናቸው፣ ተጽዕኖ ጣጣ አላቸው መሬት ላይ። ስለዚህ ከአንጀትና ከልብ በሆነ ነገር መጣየቅና መሟገትን ከልብ ለሆነ ነገር የነገ ቀናችንን ነጻነታችን ብዙ ሐሳቦች የሚመጡበት የኔ ብቻ ነው ልክ ብለን ማንወጣበት የተሻለ ህይወት ምን ኖርበት እንደሱ እንድናደርግ ነው ወይ ምን ታገለው ከትላንትስ ጋር እየተወያየን ያለነው በዚህ መልኩ ነው ወይ የሚለውን በጣም ስለሚጠቅም ይሄን ለማንሳት ፈልጌ ነውና በጣም ጥሩ ጥያቄ ነው ያነሳው። ይሄን መሰረት አድርጌ ወደዛ ለመግባት በታሪክ በኩል ታሪክ ራሱ አንድም የትምህርት ክፍል ነው። ብዙዎቻችን ደግሞ ታሪክን ትላንት እንደሆነ ነገር ነው እናስበው። ራሱ ታሪክን ትላንት የሆነ ነገር ነው ብሎ ማሰብ
የትላንትና
ያለፈ ነው እና እዛው በሆነው ባውድ ውስጥ ነው የሚል አስተሳሰብ በአብዛኛው ጸንቶ ይታያል። በኢትዮጵያ ውስጥ ብቻ ሳይሆን በቀሪውም ዓለም ላይ ይሄ ሐሳብ በጣም ብዙ ተጽዕኖ አለው። ስለዚህ እንዴት ነው እኛ ይሄንን አስተሳሰብ ከየት ነው የገዛ ነው? የተለየ የታሪክን ፍልስፍና በተመለከተ እንዴት ነው ደግመን ማሰብ ያለብን የሚለውን ነገር መነጋገር አለብን። ስለዚህ ለኔ አንተ ያነሳው ነገር ለምሳሌ ይስማማኛል። ዛሬ ጉዳያችን መሆን የለበትም ወይ? ስለዚህ ዛሬን ምናነሳ ከሆነ ታሪክ የትላንት ጉዳይ ብቻ አይደለም ማለት ነው። ስለዚህ እንደው ደርሶ ከትላንት ትምህርት የምንቀስም ሰዎች ሳንሆን ታሪክ የሚባለው ነገር አሁን ባለው ትራዲሽናሊ በመናውቀው ነገር ምንድነው? ታሪክ ትላንት የሆነ እና ሂስቶሪያኑ ሄዶ መዝገብ ዶሴ አገላብጦ ሐቅ ይዞ መጥቶ የሚነግርህ ነገር ተደርጎ ነው የሚወሰደው። ግን ይሄን ስታይ አንዳንዱ 16ኛው ክፍለ ዘመንን ብቻ አተኩሮ ታያለ፣ አንዳንዱ 19ኛው ክፍለ ዘመንን አተኩሮ ታያለ። እኔ በግሌ በመማረውም ትምህርት ውስጥ ማየት ምፈልገው ማ ከትላንት ውስጥ ምንን ወይም የትኛውን ክፍል ጠቅሶ ዛሬ ምን አይነት ፖለቲካዊ እና ኢኮኖሚያዊ ስርዓት መገንባት ይፈልጋል ወይ እየገነባ ነው? ማ ምን አይነት የአገዛዝ ስርዓት እንዲቀጥል ይፈልጋል? ስታትስ ኮን ማስጠበቅ የሚፈልገው ማ ለምንድን ነው በዛ መልኩ? ወይም ደግሞ ነገ ምን አይነት አገዛዝን ወይም ደግሞ ስርዓትን ወይም ነጻነትን እንዲመጣ በመናፈቅ ነው ከትላንት ውስጥ አምጥቶ ይሄ ነው ሐቁ ይላል? ትላንትማ እጅጉን ውጥንቅጡ ወጣ ሰፊ ነገር ነው። ሄደን ብንገባበት የትኛውን ኬቱ ጋር ይዘን እንዴት እንደምናረጋው አናውቅም። ስለዚህ ፓወር እዚህ ጋር ኃይል ከፍተኛ ሚና ይጫወታል ማለት ነው። ትላንትን የመሰለውን መርጦ ይሄ ነው ሀቁ፣ ይሄን በመሆኑ ይሄንን ፍርሃት ነው መከተል ያለብን።
ስልጣን ላይ ያለ አካል ወይም ኃይል ያለው የማስፈጸም አቅም ያለው አካል የሚመዘውና በሱ ንባብ በሱ ምልከታ ማቅረብ የሚፈልገው ነገር ብቻ መሆን የለበትም ነው።
አዎ እንደሱ እንኳን ቢሆን ፖለቲካዊ ፖዚሽኑን መቀየቅ አለብን ነው አሁን እንግዲህ ይገብቷል። ስለዚህ ታሪክን የመተረክ ጉዳይ የፖለቲካዊ ጉዳይ ነው ማለት ነው። ስለዚህ ምን አይነት ፖለቲካ ይዘህ ነው ከትላንት ጋር የተነጋ? ስለዚህ በእንግሊዘኛ it's not of the past ትላንትን የማሳየት የማምጣት ሳይሆን ከትላንት ጋር የመነጋገር ጉዳይ ነው ማድረግ ያለብን ማለት ነው።
ያንገገት እንዴት ይጀምራል? እንዴትስ የብዙዎች ይሆናል? የሁሉም ማድረግ አስቸጋሪ።
አሁን በቀጣይ ፕሮግራማችን የምንመለስበት ጥያቄ ይሁን። ለአሁኑ ግን እንግዳይን ስራከል ወንድሙ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
የንጉሴ አክሊሉ መስኮት
ሊከፈት ነው።
የዛሬ እንግዳዬ የፊትበር ልጅ ነው ታምሩ ጸጋዬ። በሰማይ ተንጠልጣይ ባቡር እየነዳ ጀርመን ውስጥ ይኖራል የፊትበሩ አራዳ ብየዋለሁኝ። ፊትበር 4 ኪሎ እንዳይቀር በነበር ጧትና ማታ ታሪኩ ይዘከር ለስሙ መጠበቅ ትውልድ ይተባበር አወና በአዲስ አበባ ዙሪያ በመዲናይቱ ስትታይ ኖራለች በፊትበር ጣይቱ ፊትበር የጣይቱ በር ኮፒራይት ይከበር
ታምሩ ጸጋ ይባላለሁ የፊትበር የተከራራ የስላሴ ገበያ የአራት ኪሎ አካባቢ ልጅ ነኝ የቄስ ትምህርት የባህታ ገዳም የፊደል ትምህርቴን እዛ ጨርሼ ደጃዝማች ልማ መኮንን በተባለ ከአንድ እስከ ስድስት ተምሬያለሁ እንግዲህ ከዛ በኋላ ወደ ተግባራዊ ትምህርት ቤት ሄጄ የቴክኒክ ትምህርት ተምሬ ተመርቄያለሁ በተለያየ መንግስት መስሪያ ቤትና የግል ድርጅቶችም አገልግያለሁ ከ24 ዓመት በፊት ወደ ምድረ ጀርመን ተጉዤ ኑሮዬን እዛ አድርጌያለሁ ባለትዳርና የሶስት ልጆች ቤተልሔም ታምሩ ጸጋዬ ያኔት ታምሩ ጸጋዬ ሮዳስ ታምሩ ጸጋዬ ባለልጆቼ ባለቤቴ ወይዘሮ ብሌን ታደሰ ትባላለች ባጭሩ ይሄው ነው
ህይወት በጀርመን እንዴት ነው ታምሩ ጸጋዬ
ጥሩ ነው ያው እንግዲህ የኛ አልሆነ ነገር ሁሉ የኛ አይደለም ነገር ግን እስከኖርንበትና ልጆች እስካፈራንበት የልጆቻችን አገር ነው የእንጀራችን አገር ነው የጀርመን ህዝብ እድል ሰጥቶ እንድንኖር እንድንሰራ ፈቅዶልናል ኑሮ ቆንጆ ነው አይከፋም እግዚአብሔር ይመስገን
በምን ስራ ላይ ነው አሁን ያለው
ምኖርበት ከተማ ቡፐርታል ይባላል ሰሜን ምዕራብ የጀርመን ግዛት ኖርድ ራይን ቬስትፋለን በሚባለው ግዛት ውስጥ ያለች አነስተኛ ከተማ ናት በዛ በከተማው ምክር ቤት ስር በታቀፈ ትራንስፖርት ክፍል ውስጥ ሰራለሁ
መንዳት ነው ወይስ ምንድነው
ከዛሬ 21 አመት በፊት አውቶቡስ በመንዳት እዛው ስልጠና ተሰጥቶን መለሰኛ የቴክኒክ እና የጥገና ሙያም ተምረናል ከዛ በኋላ እንግዲህ ባሳየሁት የረጅም ጊዜ አገልግሎትና በሙያ ብቃትም ባለቆቼ እድል ተሰጥቶኝ ከተማውን መሃል ለመሃል አቋርጦ በመሄድ የሰማይ ላይ ባቡር ቴክኒሻን እና አሽከርካሪ ነኝ
እና አሁን በሰማይ ላይ ባቡሩን እየነዳሁ ነው የምትለኝ አንተ ነህ ማለት ነው ብቸኛው ባቡር ነጂ እርግጥ ነው ይሄ ትክክል ነው
አዎ የተነገረው ነገር እውነት ነው ይሆናል ያላሰብኩት ነገር ነው በእርግጥ አፍሪካዊም ሆነ ሌላ ኢትዮጵያ ይዛ ቦታ ላይ አይሰራም እኔ የመጀመሪያ በር ከፋች ነኝና ምናልባት ሌሎች ወንድም እህቶቼ ወደዛ እንደሚሳቡ እርግጠኛ ነኝ ለጊዜው ግን ያለሁት ብቸኛ የውጭ ሀገር ሰውና ኢትዮጵያዊ የተከራራ ልጅ እኔ ታምሩ ጸጋዬ ብቻ ነኝ
እንዴት ነው በሰማይ ላይ የሚሄደው እስቲ እንደው ስዕሉን አሳየልን አድማጮቻችን እንደው በሬዲዮ
አሁን እንግዲህ ሰማይ ላይ ባቡር የተባለው እንደምናስበው ወይም እንደምንሰማው የተረዳነው ነገር በአየር ላይ ክንፍ አውጥቶ እንደሚሄድ አውሮፕላን ሳይሆን ባቡሩ ሀዲዱ የተሰራለት ከጣራው በላይ ነው እግሮቹም ያሉት ከላይ ሲሆን አራት መደዳ ልክ እንደ ብስክሌት የሚመስል ነው እንደ መኪና አራት ጎማ ሳይሆን ወይም እንደ ባቡር መደዳው ፊትና ኋላ አራት ሞተሮች አሉት በዛ በተገጠመለት አውታር ላይ እንደ ጎል እንደ ኳስ ጨዋታ ጎል በሚመስል በጣም በከፍተኛ ርቀት ላይ ተንጠልጥሎ የሚሄድ ነው ያው ሲሄድ ይወዛወዛል የሚመጣውና የሚሄደው ባቡር አንዳንድ የሚገጣጠማሉ እንግዲህ ሰውየው ችሎታው እዛ ጋር ነው የሚመዘነው ይወዛወዛል ተማዘጃ ቦታዎች ላይ ስንደርስ ሲወዛወዝ ምናልባት ሁለቱ ባቡሮች በጥፍል ይመታቱ ስለሚችሉ እንግዲህ ብቃት አይመዘን አንድ ሰው እዛ ላይ ሊያሽከረክር አይወጣም ነገር ግን በጣም የሚያስገርመው ነገር ይሄ ባቡር የፊት መብራት ወይም የኋላ መብራት በፍጹም የለውም በጨለማ በምንጓዝበት ጊዜ አይን ጨፍኖ የመንዳት ያክል ነው እና ብዙዎች ፈርተው ይወርዳሉ ከዛ ላይ ሙከራ ያደርጉና አይ እዚህ ቦታ ላይ ቦታ አይደለም ብለው ተመልሰው ወደ ምድሩ ይወርዳሉ ማለት ነው እንግዲህ እስካሁን እኔ የተቸገርኩበት ነገር የለም መብራት የሚኖረው ለተሳፈሮች ክፍሉ ውስጥ ነው ነገር ግን ከኋላና ከፊት ምንም አይነት መብራት ስለሌለው ጣቢያዎቹ ጋር ስንደርስ ብቻ ነው ብርሃን የምናየው በተለይ በክረምት ወራት በሚጨልም ጊዜ እንደዛ አይነት ችግሮች ሊያጋጥሙ ይችላሉ እንግዲህ ጥንቃቄ ችሎታ ይፈልጋል ማለት ነው
ታምሩ በዚህ ላይ በጣም ብዙ ነው ያጫወተኝ ተከታውን የዛሬ 15 ቀን ከትዝታዎቹ ጋር ይዤ እመለሳለሁ ለዛሬው በዚሁ ቃኝ ደናው ነው
ወደ ቆየኑ ቃለ ምልልስ እንመለሳለን
ቀደም ብለን ያነጋገርነውን ከሁለቱ እንግዶቻችን ሐሳብ ካቀረቡት ማስቀድሞ የሰሜን አሜሪካ ኢትዮጵያውያን የስፖርትና ባህል ፌዴሬሽን ፕሬዝዳንት አቶ ጌታቸው ተስፋዬን ይዘን ተመለሰናል
አቶ ጌታቸው እንግዲህ በአሉን አብረን ተከታተለናል እኔም አብረ የነበርኩ እናንተ ጋራ ስለ ፌዴሬሽኑ ዘላቂነት ስለ ጥንካሬው ነው በአብዛኛው ያወራነው እስቲ ባንተ በኩል እቺን ሳምንቷን ያለፈችዋን ብቻ እንይና ምን ምን ችግር ገጠመ ትላለህ አንተ ብትጀምር?
እሺ ዋናው በኳስ ሜዳ ላይ ደረሰው የሳን ፍራንሲስኮ እና የሳን ሆዜ ክለቦች ያደረጉት ነው ትንሽ ችግር ሲፈጠረ። ሌላው ያው የመዝጊያ ምሽታችን የደረሰው ነው። እነኚህ ነገሮች መስለኛል መጥፎ ምላቸው።
የመዝጊያ ምሽት ላይ የተነሳው አንተ እንደገለጽከው ችግር የታየበት ነበር። ምናልባትም ማየት የማንፈልገውን ስዕል ይሰጣል። የጠብ ሁኔታን ሲያሳዩ የተመለከትነው ነው። እንደው ጠየም አድርገን ብናወራው ፈጽሞ ከኃላፊነት ውጪ የሆነ አሰራር ተስተውሏል። እንዴት ነው የምትመለከቱት ይሄንን?
አዎ ይሄ እንግዲህ ትልቁ ችግር እኔ 6 አመት ሙሉ እዚህ በዚህ ቦታ ላይ ሳገለግል ከገጠመኝ ትልቁ ፈተና ይሄ ነው። ኢንተርቴንመንቱ ወይም ክሎዚንግ ናይቱ ካለፈው እንግዲህ 6-7 አመት ጀምሮ ይመስለኛል ይሄ ነገር መልኩን እየቀየረ መጥቶ በተለይ እነኚህ ኖርዝ አሜሪካ ወይም በሰሜን አሜሪካ ያሉ ፕሮሞተር ደላሎችም ልትል ትችላለህ፣ ደላሎችም ቢሆን ቋንቋ ሊሆን ይችላል፣ አርቲስቶችን የሚያመጡት እነሱ ሆነው እኛ ከአርቲስቶች ጋር መገናኘትም መነጋገርም ያልቻልንበት ሁኔታ ተፈጠረ። ፕሮሞተሮቹ ጋር ነው የምንነጋገረው።
እሺ።
እና ይሄ አሰራር ከተጀመረ ጀምሮ ነገሩ ከኛ ውጭ እየወጣ ሄዷል። አንድ ከተማ ለምሳሌ ባለፈው አመት ቶሮንቶ ላይ አዳራሽ በመንፈልግበት ጊዜ እኛ ገና ከመሄዳችን በፊት አዳራሾችን በሙሉ የከተማው አዳራሽ በሙሉ ተከራይተው ጠበቁን። እና እኛ ምንም እድል የለም ከአዳራሹ ጋር ለመነጋገር ምንም እድል የለንም። እና ከነሱ ጋር ዲል ማድረግ አለብን፣ ከነሱ ጋር ኮንትራክት መፈራረም አለብን። እና ከእጃችን እየወጣ ነው ሄደው ይሄ ነገር። እና ይሄን ማለት እንፈልገው ምንድን ነው እንደ ድሮ ለምሳሌ ያህል እኔ በጣም ተለቅ ያለ የክሎዚንግ ናይት ወይም የመዝጊያ ዝግጅት ያደረግነው እንደሚመስለኝ ባለሳሳት 2008 ዋሽንግተን ዲሲ ላይ ዲሲ አርመሪ ውስጥ ነው ያደረግነው እና 6000 እንደዚህ የሚሆን ህዝብ ነው የገባ። ምክንያቱም ከተማ ውስጥ ምንም ነገር የለም። አንጋፋ አርቲስቶቹ እነ ማህሙድ እነ ጥላሁን ያልነበረ አርቲስት የለም። ሁሉም ሰው የኤስኤፍኔ ብሎ ነው የመጣው። ለእነሱ እንኳን የሚከፈላቸው ይሄን ያህል ሰብስታንሻል አይደለም። የኢትዮጵያኖችን በዓል ለማክበር የመጡ ነበሩ እነሱ። በአሁኑ ሰዓት ግን ይሄ ነገር አይደለም። እያንዳንዱ አርቲስት ተለቅ ያለ አርቲስት እስከ 20-30 ሺህ ብር የሚከፈልበት ጊዜ ሆኗል አሁን። እና ይሄም እንግዲህ ይሄም የሚሆነው እንግዲህ በዚህ በእነኚህ በፕሮሞተሮች የተነሳ ነው። እና ከኛ እጅ ወጣ ያልኩት ምንድነው እኛ ከአርቲስቶች ጋር መነጋገር አልቻለም። እኛ ቀድመን ሳንሄድ አዳራሹን ይዙብናል። አሁን በዚህ አመት የተዘጋጅበት አዳራሽ በሙሉ ተይዞ ነው። እና ከእነሱ ጋር ዴል ማድረግ አለብን። እኛ ምንም አይነት እድል የለንም ነገሩን ኮንትሮል ለማድረግ። ይሄ ነው እንግዲህ ዋናው ለየት የሚያደርገው ከድሮ። እና ኳሱን ኮንትሮል እናደርጋለን፣ ሜዳውን ኮንትሮል እናደርጋለን።
ግን የዘንድሮው ችግር አቶ ጌታቸው፣ የዘንድሮው ችግር መነሻው ምንድን ነው? ለምን ተፈጠረ? እንደው እሺ፣ ሌላውን ጥያቄ አለ ብዙ አሁን ከተናገርከው ውስጥ። በተቻለ መጠን ደግሞ አጠራጠር መልስ ካደረግን ብዙ ጥያቄዎች ለማንሳት እንችላለን። እሺ፣
ዘንድሮ ያለው ማስረጃ ምንድን ነው? መጀመሪያ ነገር ቅድም እንዳልከው ነው፣ አርቲስቶቹን ስቴጅ ላይ በጊዜው ማምጣት ትልቅ ችግር ሆኗል። በ2014 ሳኖዜ ላይ በምናደርግበት ጊዜ ቴዲ አፍሮ ኮንሰርት ላይ ለምሳሌ እንደዚህ አይነትም ባይሆን እንደዚሁ ችግር ነበረ። ያው የሚዘጋበት ኦክሎክ ሆኖ አርቲስቱ ስቴጅ ላይ የቀረበው ዋን ኦክሎክ ነበር እና ይሄንን እኛ በጣም ፑሽ እናደርጋለን፣ ግን ምንም አይነት ትብብር አላየንም። አሁን ግን የአሁኑ ደግሞ የሆነው የአርቲስቶቹ ዘፋኞቹ ሳይሆን የባንዱ ሲትዌሽን ነው። የዚህ የሙዚቃው ባንድ ሲትዌሽን ሁለት ባንዶች ነበሩ፣ ዛዮንና ራስ ባንድ የሚባሉ ነበሩ። እንግዲህ ከደረሰኝ መስረጃ ራስ ባንድ እዛ ስቴጁ ላይ የመጡት እዛ አዳራሹ ጋር የመጡት 2 AM ላይ ነው።
ሌሊት
ከሌሊቱ 8 ሰዓት ለኢትዮጵያውያን
በዛ ሀገር
8 ሰዓት ነው የደረሱት። በዛን ጊዜ ሰው ኳስ ሜዳ ውሎ መጥቶ ደክሞት ከምሽቱ 4 ሰዓት ላይ ይጀመራል የተባለው ሾው እስከ 2 o'clock ድረስ ምን ነገር አልተካሄደም። እና ህዝቡም እንደዛ አይነት ሪያክት ቢያደርግ የሚፈረድበት አይሆንም። እና እነኚህ ሰዎች ለምንድን ነው በዚህ አርፍደው የመጡት የሚለው ጥያቄ እንግዲህ እነሱ ላይ መቅረብ አለበት። እንደምንሰማው ከሆነ እንግዲህ ለኢትዮጵያ እንደ የመረጥ ናቸው ዛያን ባንድ ስለነበሩ እነሱ ደግሞ ራስ ባንድ የሚባሉ ደግሞ ስላልተመረጡ በዚህ ነገር ላይ ተከፍተው ኤስኤፍኤንን መጥፎ ስም ለማሰጠት ያደረጉት ነው የሚባልም ነገር አለ። ይሄ እንግዲህ በቂ የሆነ ማስረጃ የለኝም፣ ግን ይሄ እኛ ከእነሱ ጋር በምንደራደርበት ጊዜ ለምሳሌ ያህል ብዙ ውጣ ውረድ ነበረው።
ትልቁን ስዕል አቶ ጌታቸው ተቋማዊ አሰራርን አሁን የዕለት ተዕለት ችግሮች ውስጥ ሲገባ ፈተናዎቹ በየዕለቱ በየአካባቢው በየዓመቱ ከሚገጥሙት ነገሮች ጋር እያያዙና አሁን እንደ ተመለከትነው ተሳስሮ የተወሰነ ኃላፊነት መውሰድ የሚገባቸው ክፍሎች መኖራቸውን ብቻ ገብቶን እናበቃለን። ነገር ግን ተቋማዊ አሰራርን በተመለከተ 34 አመት የተጓዘ ድርጅት እንደመሆኑ ኃይሉ በርግጥም ህዝቡ እንደመሆኑ ያን የመጠቀም አቅሙን ጥያቄ ውስጥ የሚያስገቡ ነገሮች አሉ። አንታይ ከሚባለው አንድ ርምጃ ለነሳ ኡበርን ባለፈው ውይይታችንም ላይ ገልጠናል። በኢትዮጵያዊ ገበያዎች ትንንሽ የገንዘብ ምንጮች ላይ ብቻ ከመገደብ ወጣ ማለት አለባችሁ ይላል። የንግድ አሰራራችሁ ለአመታት እንጠይቅ ነበር። ይሄ እንደ ትልቅ አዋንታዊ ርምጃ ይወሰዳል። ልክ እንደዚሁ ሌሎች በባለሙያዎች የሚመሩ አሰራሮችን ለምን አትከተሉም? በበጎ ፈቃደኝነት ጥቂት ሰዎች ካቀማችሁ በላይ የምትሰሩት መሆኑን ማመን ይቻላል። ነገር ግን ለምን በእናንተ አቅም ብቻ ይገደባል? ለምን ሌላን መጠቀም የእናንተ አቅም አይሆንም? ገንዘብ ማውጣትና ያ ገንዘብ መልሶ ደግሞ ሌላ እንዲሰራ ማድረግ ለምን እንደ ትልቅነቱ እንደ ትልቅ ተቋምነቱ እንደ ትልቅ ድርጅትነቱ ሌሎችን በመጠቀም ራሱን አያገዝፍም? አሁን የምትሏቸውን ፈተናዎች በሙሉ መወጣት ሊያስችሉ የሚችሉ መንገዶችን ሊፈነጥቅ ይችላልና እሱ ላይ እስኪ ትኩረት አድርገና መልስ ስጠን አቶ ጌታቸው።
አሁን ይህን መሰሉን ዋናውን አነጋጋሪ ጭብጥና ሌሎች ጥያቄዎች በቀጣዩ ፕሮግራማችን ልንመለስባቸው ቀጠሮ እንያዝ። ለአሁኑ እንግዳችንና የሰሜን አሜሪካ የስፖርትና የባህል ፌዴሬሽን ፕሬዚዳንት አቶ ጌታቸው ተስፋዬ ለጊዜው እናመሰግናለን። እግዜር ይስጥልን።
ባቀረብናቸው ዝግጅቶችም ሆነ በሌሎች አነጋጋሪ ጉዳዮች ዙሪያ ሐሳባችሁን ልታደርሱን ከፈቀዳችሁ
እናም ድምጻችሁን መልሰን እናሰማ ዘንድ ለተሳትፎ ተጋብዛችኋል።
ለራዲዮ መጽሔት ስትሉ አሁን ተክታችሁ ጻፉልን፣ ደውሉልን።
ስልክ ቁጥራችን 2022059942 የውስጥ መስመር 14 ነው።
ኢሜይል
ደውሉ።
ኢሜይል horn@voanews.com ብላችሁ ትጽፋላችሁ።
ደብዳቤ ለሚቀናችሁ ዛሬ እንኳን ደብዳቤ ቀርቷል ወይም እየቀረ ነው። በአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የራዲዮ መጽሔት አዘጋጆች ካላችሁ
330 ኢንዲፔንደንስ አቨኒው ሳውት ዌስት ዋሽንግተን ዲሲ 20237 ስላኩልን።
አድራሻው እሱ ነው። አሁን ወደ ማጠናቀቁ ልናቀና ነው።
ስንቱን ጋር አዞረሽ የናለ ስንቱን ጋር አዞረን እንዴት እንዳዲሰው ታሚኛለሽ ዛሬ ታሚኛለሽ ዛሬ እስኪ ልጠይቀው ጥርስሽን ምን ይሆን ምክንያቱ እስኪ ልጠይቀው ጥርስሽን ምን ይሆን ምክንያቱ ፈገግ ብሎ ሸኘኝ ሲቆረጥ አንጀቱ ሲቆረጥ አንጀቱ ከኔ አንጀት ይመስል ይገርባል የተሰራው ክሩ።
የማጠቃለያ ዜና። በሁለተኛው የዓለም ጦርነት ወቅት በአይሁድ ላይ ለተፈጸመው ከበባና መጋዝ ፈረንሳይ ኃላፊነት አለባት ሲሉ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ለእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዛሬ አሳውቀዋል። ሁለቱ መሪዎች 13,000 አይሁድ ተግዘው ወደ ናዚ ግድያ ሰፈሮች የተጋዙበትን የቬልድሮም ዲቨር አጋጣሚ ዘክረው ውለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሕዝብ ዘንድ ያላቸው ተቀባይነት መጠን ካለፈው ሚያዝያ ወዲህ እንደገና ማሽቆልቆሉን በዋሽንግተን ፖስትና በኤቢሲ የዜና አውታሮች የተሠራ የሕዝብ ሐሳብ ቅኝት ግምገማ ጠቆመ። የፕሬዚደንቱ ተቀባይነት ሚያዝያ ውስጥ ከነበረበት 42 ከመቶ አሁን ወደ 36 ከመቶ ዝቅ ማለቱን ነው የቅኝቱ ውጤት የሚያሳየው። ፕሬዚደንት ትራምፕ ይህንን ቅኝት ትክክለኛነት የጎደለው ሲሉ አጣጥለውታል። በመጨረሻም ስዊሱ የቴኒስ ኮከብ ሮጀር ፌዴረር የዊምበልደን ለንደን ድል ለስምንተኛ ጊዜ ተቀዳጀ። ፌዴረር ተጋጣሚውን የክሮኤሺያውን ማርቲን ሲሊችን 6-3 6-1ና 6-4 በሆኑ ተከታታይ የበላይነት ነጥቦች አሸንፎ ነው የቴኒሱ ዓለም ቁንጮነቱን የተቆናጠጠው። ማጠቃለያው አበቃ። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19ና በ22 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ከፕሮግራሙ አቀነባባሪ ንጉሡ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች እኔ አዲሱ አበብና
አሉላ ከበደንን በእኛ በኩል ለአሁኑ በዚሁ እንሰናብታለን።
ሰላም፣
ደህና ደሩ።
This program has come to you from the Voice of America, Washington.